በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም ልጆች እንደምን ከረማችሁ? በምሕረቱ በቸርነቱ የሰበሰበን አምላከ ቅዱሳን እግዚአብሔር ክብር ምስጋና ይድረሰው። እንደ እግዚአብሔር ፈቃድ የእግዚአብሔርን ቃል እንነጋገራለን። የምስጢር ባለቤት አምላከ ቅዱሳን እግዚአብሔር ምስጢሩን ጥበቡን ይግለጽልን። መጠራታችሁን ተመልከቱ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ መልእክቱ ምዕራፍ 1 ቁጥር 26 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል መነሻ አድርገን እንደ እግዚአብሔር ፈቃድ እንነጋገራለን። የምስጢር ባለቤት አምላከ ቅዱሳን እግዚአብሔር አሁንም ምስጢሩን ጥበቡን ይግለጽልን። ሐዋርያው ቅዱስ ጳውሎስ ለቆሮንቶሳውያን በላከላቸው የመጀመሪያ መልእክቱ ላይ የምናገኘው ኃይለ ቃል ነው። ይህ ሐዋርያ አስቀድሞ አሳዳጅ የነበረ ኋላ ወደ እውነተኛ ሕይወት ወደ ክርስትና እየተጠራ ስለ አምላኩ ሰማዕትነትን ለመቀበል እውነትን ለመመስከር ራሱን ያዘጋጀ ታላቅ ሐዋርያ ነው ቅዱስ ጳውሎስ። ቆሮንቶሳውያን ወደ ክርስትና እምነት ከተጠሩ በኋላ የክርስትና እምነትን ምንነት፣ የክርስትና እምነትን ስነ ምግባር ባለመረዳት በቀደመ ጠባያቸው ስጋዊ ጠባይ ይመላለሱ ስለነበረ፣ በመካከላቸው ዝሙትና ጸብ ክርክር ሰልጥኖ ስለነበረ ለምን እንደ ተጠራችሁ አስተውሉ፣ መጠራታችሁን እዩ፣ ክርስትናችሁን ተረዱ ሲላቸው ነው ሐዋርያው ቅዱስ ጳውሎስ ይህን መልእክት ያስተላለፈላቸው። ቆሮንቶስ በዘመኑ የንግድ ከተማ የነበረች፣ ብዙ ሕዝብ ይመላለስባት የነበረች ከተማ ነች። በመሆኑም በዚች ከተማ ላይ ብዙ ኃጢአት ተስፋፍቶ ይታይ ነበረ። በተደጋጋሚ ቦታ ላይ ሐዋርያው ቅዱስ ጳውሎስ ከዝሙት እንዲወጡ ራሳቸውን በቅድስና እንዲመሩ የመከረበትን ምዕራፍ እናገኛለን። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ከዝሙት ሽሹ፣ እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔርን ቤተ መቅደስ አታቆሽሹ እያለ ይመክራቸዋል። ለእግዚአብሔር ቤተ መቅደስነት እንደ ተመረጡ የእግዚአብሔር ማደሪያ መሆናቸውን አልተረዱትም ነበርና ይህን ሲያስረዳቸው ነው መጠራታችሁን ተመልከቱ፣ አስተውሉ፣ ተረዱ የሚላቸው። ዛሬም ላለኑ ህዝበ ክርስቲያን ይህ የሐዋርያው መልእክት የሚመክረን ምክር አለ። ለምን ክርስቲያን እንደሆንን ካልተረዳን፣ የክርስትናን ዓላማ የክርስትናን ጥሪ ካልተገነዘብን በክርስትና ተጋድሎ መጽናት አይቻለንም። የክርስትናን ህግጋት መፈጸም እንቸገራለን። ስለዚህ መጠራታችንን ማስተዋል፣ ለምን እንደ ተጠራን፣ ማን እንደ ጠራን ማወቅ ያስፈልጋል። ያን ጊዜ ነው በዓላማ መጽናት፣ ስለ ክርስትና ሰማዕትነት መቀበል፣ ፈቃደ ስጋን ማሸነፍ፣ አጋንንትን በመንፈሳዊ ተጋድሎ ድል ማድረግና ለክብር ለመንግሥተ ሰማያት መብቃት የሚቻለው። ክርስትና የእግዚአብሔር የፍቅር ጥሪ ናት። አምላክ በሞቱ ሕይወትን ያደለባት፣ ሰዎችን ለክብር ያበቃባት፣ ከዚህ በኋላ ባሮች አልላችሁም ልጆቼ ናችሁ በማለት ክብር እንድናገኝ ለጸጋ የተጠራንባት የእግዚአብሔር የፍቅሩ ጥሪ ናት። ይህን የፍቅር ጥሪ ያልተረዳ ሰው ክርስትናውን በልምድ እንደ ስጋ ፈቃዱ የሚመላለስበት ያደርገዋል። ቆሮንቶሳውያን እንዲህ አይነት ጠባይን የነበራቸው ከክርስትናው በፊት የነበራቸውን ጠባይ አሁንም በክርስትና እያሉ አልተውጉትም። ከክርስትና በፊት የነበራቸውን ኃጢአት አሁንም ወደ ክርስትና ተጠርተው አልተዉትምና መጠራታችሁን ተመልከቱ፣ አስተውሉት ነው የሚላቸው። ዛሬ ያለን ክርስቲያኖች በአርባ በሰማንያ ቀን እንዲሁም በተለያየ እምነት የነበሩ ሰዎች አምነው የክርስቶስን የባህሪ አምላክነት ሲቀበሉ ተጠምቀው ተጠምቀን የእግዚአብሔር ልጅነት የእግዚአብሔር የፍቅር ጥሪ ተካፋዮች ሆነናል። ይህንን ጥሪ ማስተዋል ያስፈልጋል። ለምን ክርስቲያን እንደሆንን ከተረዳን እንዴት የክርስትናን ሕይወት መጓዝ እንዳለብን ተገንዝበን መሄድ እንችላለን። ያን ጊዜ ነው የአባቶቻችን የቅዱሳን ልጆች መሆን የምንችለው። ያን ጊዜ ነው አባቶቻችን ቅዱሳን የወረሷትን መንግሥተ እግዚአብሔር መውረስ የምንችለው። ወነአምን በአሐቲ ቅድስት ቤተ ክርስቲያን የሚለው እምነታችን ይህ ምስክርነት እውነት የሚሆነው ሐዋርያት የተረዱትን መረዳት ስንረዳ ነው። ሐዋርያት የኖሩትን ኑሮ ስንኖር ነው። አለበለዚያ ጥቃቅን ፈተናዎች ሲያጋጥሙን ወደ ኋላ እንላለን። ቆሮንቶሳውያንም ይህ ነበርና ችግራቸው መጠራታችሁን ተመልከቱት አስተውሉት ብሏቸዋል። እንግዲህ ክርስትና የእግዚአብሔር ጥሪ መሆኑንና በጥምቀት የዚህ ጥሪ ተካፋይ መሆናችንን ተመልክተናል። ለምንድን ነው የተጠራን? እግዚአብሔር ለምን ጠራን? ለምን ክርስቲያኖች ሆንን የሚለውንም ጥያቄ ልንመልሰው ያስፈልጋል። ሁላችንም ራሳችንን ጠይቀው እስኪ ለምንድን ነው ክርስቲያን የሆንነው? እናትና አባታችን ክርስቲያን ስለሆኑ በሆነ አጋጣሚ ቤተ ክርስቲያን ስለሄድን ለምንድን ነው ክርስቲያን የሆንነው? ይሄ ልንጠይቀው ያስፈልጋል። የክርስትና ዓላማው ዘላለማዊ ሕይወት ነው። እግዚአብሔር ወደ ክርስትናው ሲጠራን ቢያንስ ከዚህ ቀጥሎ የምንመለከታቸውን ዋና ዋና ግቦች ግባችን እንድናደርግ ነው። አንደኛው የእግዚአብሔር ልጆች እንድንሆን ነው እግዚአብሔር ወደ ክርስትናው ዓለም የጠራን። ለምን? ልጅ ካልሆንን መንግስቱን ስለማንወርስ። ከእንግዲህ በኋላ ባሮች አልላችሁም ልጆቼ ናችሁ ያለው ለዚህ ነው። ኃጢአትን የሚያደርግ የኃጢአት ባሪያ ነው። ባሪያ ደግሞ ለዘላለም በቤት አይኖርም። የዮሐንስ ወንጌል ምዕራፍ 8 ላይ ጌታ እንደተናገረው። ስለዚህ ከቤቱ ውጪ እንዳንሆን አባት ብለን እንድንጠራው በልጅነታችን እንድንጸና የአባታችን የሆነውን ውርስ እንድንወርስ በቤቱ በክብር እንድንኖር ጠርቶናል። የእግዚአብሔር ልጅነት ካላገኘን የእግዚአብሔር መንግስት መውረስ አንችልም። ለኒቆዲሞስ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ይሄ ነው። የዮሐንስ ወንጌል ምዕራፍ 3 ላይ ስንመለከት ዳግመኛ ካልተወለድክ በስተቀር የእግዚአብሔር መንግስት አትወርስም ነው ያለው። የእግዚአብሔር መንግስት ለመውረስ ልጅነት ያስፈልጋል። ልጆቹ እንሆን ዘንድ እግዚአብሔር ጠርቶናል። ለዚህ ክብር ያበቃን አምላካችን እግዚአብሔር ክብር ምስጋና ይድረሰው። ስለዚህ ነው በማንኛውም የጸሎታችን ጊዜ አባታችን ሆይ ብለን የምንጠራው። የልጅነት ስራ መስራት ያስፈልጋል። አባት ብለን ስንጠራው ልጆች ብሎ ስላከበረን እኛም እንደ ልጅነታችን የታዘዝነውን የእግዚአብሔርን ትእዛዝ መፈጸም ይገባናል። ልጅ ለአባቱ መታዘዝ ግድ ስለሆነ ማለት ነው። የልጅነታችን መገለጫ ለአባታችን መታዘዛችን ነው። ለአባታችን መታዘዝ ካልቻለን የልጅነት ምስክርነቱን አጥተናል ማለት ነው። እግዚአብሔር የጠራን ልጆቹ እንድንሆን ነው። ሰው ሁለት ልደት አለው። አንዱ ልደት ብቻ ተወልደን እንዳንቀር የሁለተኛ ልደት የጥምቀት ተካፋዮች እንድንሆን በዚህም የእርሱ የጸጋው ልጆች እንድንሆን እግዚአብሔር ለዚህ ጠርቶናል። ይህን ያስተዋለ ሰው ልጅነቱን ለማጽናት መጠራቱን ለማጽናት አስተውሎ ይተጋል ማለት ነው። ሁለተኛው ወደ ክርስትናው ዓለም የተጠራንበት ምክንያት ለንስሐ ነው። ሰው የተለያየ በደል የተለያየ ኃጢአት ያጋጥመዋል፣ ውድቀት ያጋጥመዋል። ንስሐ የወደቁትን የምታነሳ፣ የበደሉትን እንዳልበደሉ የምታደርግ፣ ከኃጢአት የምንነጻባት፣ ከእግዚአብሔር ጋር የምንታረቅባት መንገድ ነች። የዚች መንገድ በረከት ተካፋዮች እንድንሆን ከእርሱ ጋር በመታረቅ እንድንኖር ከበደላችን እንድንነጻ እግዚአብሔር ለዚህ ጠርቶናል። ኃጢአት ሸክም ነው። ኃጢአት በደል ነው። ኃጢአት ተስፋ የሚያስቆርጥ ነው። ኃጢአት ከጸጋ እግዚአብሔር የሚያራቁት ነው። ስለዚህ ነው ጌታ እናንት ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ በማለት የፍቅሩን ጥሪ የሚያቀርብልን። ክርስትና የእግዚአብሔር የፍቅር ጥሪ ነች። ይህች ጥሪ ደግሞ የንስሐ ጥሪ ነች። የኃጢአት ሸክም ያደከመን ዛሬም እግዚአብሔር ይጠራናል። በክርስትናው ዓለም እያለን ወደ መምህረ ንስሐችን ቀርበን ኃጢአታችንን ተጸጽተን ተናዘን ከእግዚአብሔር ጋር መታረቅ ያስፈልጋል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ኑና እንዋቀስ ይላል የሰራዊት ጌታ እግዚአብሔር፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች ይላል። እግዚአብሔር በንስሐ ከእሱ ጋር እንድንታረቅ ሸክማችን እንድናራግፍ ለዚህም ይጠራናል። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ። ሶስተኛው እግዚአብሔር ወደ ክርስትናው ዓለም የጠራን ምክንያቱ እርሱን መፍራትን እንድንማር ነው። እግዚአብሔርን መፍራት የፍቅር መገለጫ ነው። ስለኛ የሞተውን ሞት፣ ስለኛ የተገረፈውን ግርፋት፣ ስለኛ የተቀበለውን መከራ በማሰብ ለእግዚአብሔር መገዛት እግዚአብሔርን መፍራት ነው። ቅዱስ ዳዊት መዝሙር 33 ቁጥር 11 ላይ ኑ ልጆቼ ስሙኝ እግዚአብሔር መፍራት አስተምራችኋለሁ ይላል። እግዚአብሔር የሚጠራን ወደ ክርስትና የመጣ ነው እግዚአብሔርን የመፍራት ጥበብን ጥበባችን እንድናደርግ ነው። ይህች ጥበብ የጥበቦች ሁሉ መጀመሪያ ነች። መዝሙር 110 ቁጥር 10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ይህን ጥበብ ይህን እውቀት ገንዘብ እንድናደርግ እግዚአብሔር ለዚህ ጠርቶናል። እግዚአብሔርን በመፍራት የምንመላለስ ስንቶቻችንን በሲኦል ስለሚጥለን በገሃነመ እሳት ስለሚያቃጥለን የምንፈራው ስጋዊ ፍራቻ አይደለም። እግዚአብሔር ለእኛ የከፈለውን መስዋዕትነት በማሰብ ፍቅሩን በማሰብ ሞቱን ግርፋቱን በማሰብ የምንፈራው የፍቅር ፍራቻ ነው። ይህ ደግሞ የሚገለጠው ህጉን በማክበር ትእዛዙን በመጠበቅ ለእግዚአብሔር በመገዛት የሚገለጥ ነው። በዚህ ህይወት እንድንኖር ተጠርተናል። ሌላኛው እግዚአብሔር ወደ ክርስትናው ዓለም የጠራን ምክንያቱ ለአገልግሎት ነው። አገልግሎት ምስክርነት ነው። ያገኘነውን ጸጋ እግዚአብሔር ላላገኙት የምንመሰክርበት፣ የቀመስነውን ፍቅረ እግዚአብሔር ላልቀመሱ ሰዎች የምንገልጥበት የምስክርነት የምህረት አደባባይ ነው አገልግሎት። እንድናገለግለው ያገኘነውን በረከት ለሌሎች እንድናካፍል እግዚአብሔር ለዚህ ጠርቶናል። ያገኘነውን የልጅነት በረከት፣ ያገኘነውን የንስሐ በረከት፣ ያገኘነውን እግዚአብሔርን የመፍራት ጥበብ በረከት ለሌሎች እንድናካፍል እግዚአብሔር ቸር እንደሆነ ቅመሱ ተረዱ እንደተባለ ተረድተን ለሌሎቹ የምንገልጥበት መንገድ አገልግሎት ነው። አገልግሎትን ሳንረዳ የምንሰማራበት ከሆነ ስጋዊ ስራ ነው የሚሆነው። ስጋዊ ስራ እንዳይሆንብን፣ ስጋዊ ስራ ይሰለቻል፣ ለውጥ ይፈልጋል። አገልግሎት ደግሞ የማይሰለች ነገር ነው። ሁልጊዜ የሚተጉበት፣ ሁልጊዜ የሚጸኑበት፣ ሁልጊዜ ደከመኝ ሰለቸኝ የማይሉት ነው። ዛሬ በአገልግሎታችን ከደከምን ከሰለችን መንፈሳዊውን አገልግሎት አልተረዳኑም ማለት ነው። የቀደሙት አበው ቅዱሳን እነ አብርሃምን እነ ይስሐቅን እነ ያዕቆብን የጠራ እግዚአብሔር፣ ነቢያትን ሐዋርያትን ለአገልግሎት የመረጠ የጠራ እግዚአብሔር የእነዚህ አባቶቻችን ቅዱሳን በረከት ተካፋዮች እንድንሆን ዛሬም ጠርቶናል። ይህን ጥሪ ማስተዋል ያስፈልጋል። ቆሮንቶሳውያን ይህን አላስተዋሉትም ነበረ። በአገልግሎታቸው መጽናት አልተቻላቸው ነበርና መጠራታችሁን ተመልከቱት አስተውሉት አላቸው። እኛንም የሚመክረን ነገር አለ። ወደ ራሳችን እንመልከተው። የሉቃስ ወንጌል ምዕራፍ 5 ላይ የሐዋርያትን ጥሪ እንመለከታለን። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 9 ከቁጥር 1 ጀምሮ ደግሞ የቅዱስ ጳውሎስን መጠራት እንመለከታለን። ሌላው ወደ ክርስትና ዓለም የተጠራንበት ምክንያት ለቅድስና ነው። ቅድስና የእግዚአብሔር የባህሪ ገንዘቡ ነው። ይህን የባህሪ ገንዘቡ በጸጋ ሊያድነን ልጆቹ ሊያደርገን ቅዱሳን ተብለን እንድንጠራ ቅዱሳን የሚወርሷትን መንግሥት እንድንወርስ እግዚአብሔር ለዚህ ጠርቶናል። ይህን ጥሪ የተረዱ ነቢያት፣ ይህን ጥሪ የተረዱ ሐዋርያት ቅድስናን የሚያገኙበትን ሥራ በመሥራት ቅዱስ ተብለው ተጠርተዋል። ስለዚህም ቤተ ክርስቲያን ገድላቸውን ታነባለች፣ ቅድስናቸውን ትመሰክራለች። የተጠራኑ ለዚህ ነው፣ ለዓለም ብርሃን ልንሆን የእግዚአብሔር የባህሪ ገንዘቡን ቅድስናን እኛም ተካፍለን ለሌሎች ልናካፍል ለዚህ ተጠርተናል። በዚሁ መልእክቱ ላይ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። መልእክቱን ለማን እንደላከ ሲገልጽ ቅዱሳን ለመሆን ለተጠሩት ክርስትና ቅድስና እንድናገኝ ነው የተጠራንባት። እግዚአብሔር ለቅዱሳኑ የሚያወርሳትን መንግሥት ልንወርስባት የተጠራ ነው። ቅዱስ ጴጥሮስም በአንደኛ መልእክቱ ምዕራፍ 1 ቁጥር 16 ላይ የጠራችሁ እግዚአብሔር ቅዱስ ነውና እናንተም ደግሞ በኑራችሁ ሁሉ ቅዱሳን ሁኑ። በኑራችሁ ሁሉ ባለንበት በተሰማራንበት መስክ ሁሉ ቅድስናችን በቤተ ክርስቲያን አጸድ ብቻ የሚገለጥ አይደለም። ቅድስናችን ክርስቲያኖች በተሰበሰቡበት አደባባይ ብቻ የሚገለጥ አይደለም። በኑራችሁ ሁሉ ቅዱሳን ሁኑ ነው የሚለው። ጥሪው ለዚህ ነው። ዛሬም የሚመክረን ምክር ይሄ ነው። የመጨረሻው ዛሬ የምንመለከተው እግዚአብሔር ወደ ክርስትናው ዓለም የጠራን መንግስቱን እንድንወርስ ነው። ንዑ ሀቤ ብሩካኑ ለአዌ የሚለውን የህይወት ቃል ሊያሰማን በግራው ያሉትን እናንት ርጉማን ከኔ ዞር በሉ ነው የሚላቸው። ይህ ጥሪ አይደለም ማሰናበት ነው። የክርስትና ጥሪ ደግሞ ወደ እኔ ኑ የሚል ነው። ወደ እኔ ኑ፣ ዓለም ሲፈጠር የተዘጋጀላችሁን መንግስት ውረሱ። ክርስትና ግባችን ይሄ ነው። ከላይ የዘረዘርናቸውን ነገር በስጋዊ በመንፈሳዊ ህይወታችን በተጋድሎ ስንፈጽማቸው የመጨረሻው የክርስትና ግብ የሆነውን መንግስተ እግዚአብሔርን መውረስ ግባችን እናደርጋለን ማለት ነው። ለዚህ ግብ ነው የተጠራ ነው። ለዚህ ዓላማ ነው ወደ ክርስትናው ዓለም የመጣ ነው። ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 1 ቁጥር 10 ላይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ ይህን ብታደርጉ ከቶ አትሰናከሉምና ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መንግሥት መግባት በሙላት ይሰጣችኋል ነው የሚለው። የመጨረሻው ግብ የክርስትናው ትጋት፣ ጽንዓት፣ በክርስትናው ሕይወት መኖር ዓላማው የእግዚአብሔርን መንግሥት መውረስ ነው። ስለዚህ ዛሬም ያለን ክርስቲያኖች ለቆሮንቶሳውያን ቅዱስ ጳውሎስ የመከራቸውን ምክር ወደ ልቡናችን በማስገባት ለምን ክርስቲያን እንደሆንን፣ ለምን እንደምናገለግል፣ ለምን እንደምንጸልይ፣ ለምን እንደምንጾም፣ ለምን ንስሐ እንደምንገባ፣ ለምን አስራት በኩራት እንደምናወጣ፣ ለምን እንደምንሰግድ፣ ለምን እንደምናስቀድስ፣ በአጠቃላይ መንፈሳዊ ተጋድሎችን፣ መንፈሳዊ ሕይወትን ለምን እንደምንኖር ተገንዝበን ተረድተን መጽናት ያስፈልጋል። ያን ጊዜ ነው የእግዚአብሔር ልጅነታችን የሚገለጠው። ያን ጊዜ ነው ብርሃንነታችን በጨለማ ውስጥ የሚያበራው። አምላከ ቅዱሳን እግዚአብሔር ለቅዱሳን ያደለውን በረከት ለሁላችን ያድለን። የክርስትናውን ዓላማ በእውነት ተረድተን በክርስትናው ጸንተን ንስሐ ገብተን የአምላክን ቅዱስ ሥጋውን ክቡር ደሙን ተቀብለን የዘላለም ሕይወት እንድናገኝ ወላዲተ አምላክ በምልጃዋ ትርዳን። እግዚአብሔር አምላካችን የሁላችን ፍጻሜ ያሳምርልን። ወስብሐት ለእግዚአብሔር።